የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በሕይወት አንዴ የሚባል አይነት እድል ነው እንደ ዋናው ታሪክ ሁሉ ታሪካዊ መሆን የቻለ
ወደር የሌለ ደስታና ከዛ ደግሞ ፍርሃት መሀል ትግስ ደረቅ ያለ ስሜት ነው ያለው። ምክንያቱም ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ሳም ቤተሰብ አለ፣ ክቡር ጠቅላይ ሚኒስትር አሉ እና በእንደዚህ አይነት ትልቅ መድረክ ላይ ትንሽ ያፈራል። በዛ ላይ ደግሞ አድማጮቹ እርግጥ ብለው ቀጥ ብሎ የሚያዳምጡ አይነት ናቸው እና እዚህ ጋር አበላሽ ሲሆን ምናምን ሲያል ጭንቀት አለው። በዛው ልክ ደግሞ ያው እንደዚህ አይነት ትልቅ መድረክ ላይ በመመረጥ ራሱ በጣም ልዩ ደስታ አለው።
በሳምንቱ ታላቅ ዜና በኖቤል የሰላም ሽልማት መድረክ የተሰማ የኖቤል ዜማ። በዚያ ልዩ መድረክ በተጫወተችው ዜማ የኢትዮጵያን ባህል ለዓለም ለማስተዋወቅ ልዩ ዕድል የገጠማት ወጣቷ ድምፃዊት ብሩክታዊት ጌታሁን ቤቲጂ አብራን ታመሻለች። ደግሞ ሌላ መድረክ
የኢትዮጵያ ሙዚቃ አንስተን ጥላሁንን የኢትዮጵያን ቲያትር ጽሑፍ አንስተን ጸጋ የለም ዘላ አንችልም። በተመሳሳይ በተለያዩ ሙያዎች እከሌ ተብለው የሚጠሩ ሰዎች አሉ። ምክንያቱም ትውልድ የሚያሻግር ስራ የሰሩ ስለሆኑ። ወደ ታደሰ ወርቁ ስንመጣ ከራሱ ስምና ዝና ይልቅ ስራን ብቻ የሚያከብር የሰራቸው ስራዎች ወጥቶ አደባባይ ላይ ትልልቅ ስም ይዘው ግን እሱ ዝምታ ምክንያት ሌሎች ባለቤት ሆነው የዘለቁበት ሁኔታ ነው ያለ።
ቲያትር በቲያትርነቱ ነው በብሔራዊ ቲያትር ቤትም ሆነ በሌሎች ቲያትር ቤቶች ሲሰራ የኖረው። እሱ ለመጀመሪያ ጊዜ በአምታታው በከተማ ላይ ይሄ የትሪው ዳንስ ተብሎ ስንቅ የሚነሳው የሚነገርለት ስራ በቲያትር ውስጥ ተወዛዋዦችን በመክተት ሙዚቃና ዳንስን አሰባጥሮ በመስራት የመጀመሪያውን ቦታ የሚያስይዘው እሱ ነው። አልተለመደም፣ ያልተለመደ ነገር ነበር።
የክብር ቀን በዋሽንግተን ዲሲ ስለ ሙያም ስለ ስብዕናውም ከብዙዎቹ የሙያ አጋሮቹ ዘንድ ታላቅ አክብሮትና ፍቅር ያተረፈ የኪነ ጥበብ ሰው በቅርቡ እዚህ ዋሽንግተን ዲሲ ውስጥ ተከብሯል። በዝግጅቱ የተሳተፉ አራት ከያንያን ስለዚህ የብዙዎችን አድናቆት የተጎናጸፈ የጥበብ ሰው ሥራዎችና ማንነት ያወጉናል። ሕይወትና ሥራቸውን የምንዘከራቸው የታሪክ የቤተ ክህነትና የሥነ ጽሑፍ ሰው ታሪክም ይዘናል። ጤና ይስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ታህሳስ 5 2012 ዓመተ ምህረት ከልዩ ልዩ ቅንብሮቻችን ጋር ተረኛዋን አቀናባሪን ብርሃን ኃይሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣
እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የሰዓቱን የዓለም ዜና ማሰማችሁ ሰሎሞን አባተ ነኝ። መረጃዎችን በቀጥታ ለማግኘት እንደሚያስችላት የገለጸችውን የመጀመሪያ ሳተላይቷን ኢትዮጵያ የፊታችን አርብ ወደ ጠፈር ልታመጥቅ ነው። ሳተላይቷን ከቻይና የማምጠቅ ዝግጅቱ መጠናቀቁ በተነገረበት ጋዜጣዊ መግለጫ ላይ የተገኘችው ፀሐይ ዳምጠው ተከታዩን ዘገባ አጠናቅራለች።
ዛሬ የኢኖቬሽንና ቴክኖሎጂ ሚኒስቴር ለብዙሃን መገናኛ በሰጠው መግለጫ ታህሳስ 7 2012 ለማመንጠቅ ታስቦ የነበረው የመጀመሪያ የኢትዮጵያ ሳተላይት የአየር ሁኔታ አመቺ ስላልነበረ መዘግየቱን ገልጿል። ኢቲአርኤስኤስ የተሰኘው የኢትዮጵያ የመጀመሪያው ሳተላይት ከቤጂንግ 500 ኪሎ ሜትር ርቀት ላይ ከምትገኘው ዥዋን ከተማ ወደ ህዋ ትሄዳለች ብሏል። ሚኒስትሩ ዶክተር ጌታሁን መኩሪያ
ማርች 4B በሚባል ሮኬት ተጭና እንደሆነ ጋዜጣዎች ያሳያል። ሌላው በደረሰ ኢንፎርሜሽን መሰረት በፈረንጆች በዚህ ዓመት በ2019 ይሄ ወደ ስፔስ የሚደረገው ጉዞ በ2019 በዓለም አቀፍ ደረጃ በቻይና 99ኛ ላውንቺንግ አቴምፕት ነው።
ኢቲአርኤስኤስ ሳተላይት ለኢትዮጵያ ዘርፈ ብዙ ጥቅም እንዳላት የጠቀሱት ዶክተር ጌታሁን ከዚህም ጋር ተያይዞ 10 የሀገር ውስጥ ባለሙያዎች ስልጠና መውሰዳቸውን ተናግረዋል።
ለመሬት ምልከታ የምንጠቀምበት ነው። ኦንቦርድ ሳተላይቱ ፎር ባንድ የሆነ የስፔክትራል ካሜራ አለ። ይህ ካሜራ ሀይ ሪዞሉሽን ነው፣ እስከ 13 ሜትር ሪዞሉሽን ያለው ነው። ስለዚህ መሬትን ለማየት የሰማይ ውስጥ የሚቀመጥ ስፔስ ውስጥ የሚቀመጥ ካሜራ እንደማለት ነው። ከግብርና አኳያ ለምሳሌ የኢትዮጵያ የደን ሽፋናችን ኤግዛክትሊ ስንት ነው? በሰብል የተሸፈነው ስንት? ከዛ ከአመት ወደ አመት ደግሞ በጋሙን በየወሩም በየአመቱም ዴታ ስለሚሰጥ ያለውን ዶዝ ያለውን እየጨመረ ወይ እየቀነሰ ስለሚሄድ የምናውበት ነው።
ሳተላይቱን በማልማት ኢትዮጵያ ያላት የተፈጥሮ ሀብትን ጨምሮ አስፈላጊ መረጃ ለማግኘት የላቀ አስተዋጽኦ እንዳለው የተናገሩት ሚኒስትሩ ከፊታችን አርብ ታህሳስ 10 2012 ማለዳ 12 ሰዓት ከ21 ደቂቃ ላይ ኢትዮጵያ የመጀመሪያ የሆነች ሳተላይት እንደምታመንጥቅ ይጠበቃል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። የተከበራችሁ አድማጮች፣ ለሚኒስትሩ መግለጫ የድምፅ ጥራት ይቅርታ እንጠይቃለን። በስደት ጉዳዮች ላይ የሚነጋገር የመጀመሪያው ዓለም አቀፍ ጉባኤ ነገ ጄኔቫ ላይ ይከፈታል። ከ2000 በላይ የመንግሥታትና የንግዶች መሪዎች እንዲሁም የሲቪል ማኅበረሰብና የሰብአዊ አገልግሎቶች ተቋማት ይገኙበታል የተባለው ይህ ጉባኤ ለስደተኞችና ለአስተናጋጅ ማኅበረሰቦች የረዥም ጊዜ የእገዛ መላዎችን ይነድፋል ተብሎ እንደሚጠበቅ ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ዘግባለች። ለሶስት ቀናት በሚካሄደው መድረክ ላይ ጀርመን፣ ቱርክ፣ ፓኪስታን፣ ኮስታሪካ፣ ኢትዮጵያ፣ ሶማሊያ በመሪዎች ደረጃ የሚገኙ ሲሆን ስሟ በስደት ምንጮች ዝርዝር ውስጥ የሚገኘውና ስደተኞችን በማስተናገድም በአፍሪካ ቀዳሚ ናት የምትባለው ኢትዮጵያ ምክትል ጠቅላይ ሚኒስትሯን ደመቀ መኮንንን ወደ ጄኔቫ መላኳን እስክንድር ፍሬው ከአዲስ አበባ ማምሻውን ነግሮኛል። በዓለም ዙሪያ ከ70 ሚሊዮን በላይ ሰው ጦርነቶች፣ ግጭቶችንና ማሳደድን እየሸሸ ከመደበኛ መኖሪያው ለመፈናቀልና ለመሰደድ እንደሚገደድ የተነገረ ሲሆን ከአጠቃላዩ ስደት የሁለት ሦስተኛው ምንጭ ናቸው የሚባሉት መሪ ሀገሮች ሶሪያ፣ አፍጋኒስታን፣ ደቡብ ሱዳን፣ ማያንማርና ሶማሊያ መሆናቸው ተገልጿል። ስፓኝ ዋና ከተማ ማድሪድ ላይ ሲካሄድ የሰነበተው የዓለም የአየር ንብረት ጉዳዮች ድርድር ጉባኤ የተቃጠለ ጋዝ ልቀትን በከፍተኛ መጠን ለመቀነስ ተስማምቶ ዛሬ ተጠናቋል። ጉባኤው በታሪኩ እጅግ የተራዘመ ድርድር የተካሄደበት እንደሆነ ቢገለጽም ቁልፍ ናቸው በሚባሉ ጉዳዮች ላይ የጠራ ውሳኔ ላይ መድረስ እንደተሳነው ተዘግቧል። እየሰፋና እየጨመረ ነው የሚባለውን የአየር ንብረት ቀውስ ለመቆጣጠር እየተደረገ ያለውን ዓለም አቀፍ ጥረት ዩናይትድ ስቴትስን ጨምሮ ግዙፎቹ በካዮች ናቸው የሚባሉ ወገኖች እያስተጓጎሉ ናቸው ሲሉ ተቺዎች ወቅሰዋል። ይህ በእንዲህ እንዳለ የእስያ ሀገሮች በዚሁ የወገኖች ጉባኤ 25 ወይም ሲኦፒ 25 ተብሎ በሚጠራው የአየር ንብረት ጉባኤ ላይ ሌሎች ሀገሮች እንዳደረጉት ሁሉ በካርቦን ልቀትና በአየር ንብረት ለውጥ ጉዳዮች ላይ የረባ እርምጃ ሳይወስዱ መውጣታቸው ያስቆጣቸው መሆኑን የደቡብ ምስራቅ እስያ የተፈጥሮ አካባቢ ደህንነት ተሟጋቾች አስታውቀዋል። ዩናይትድ ስቴትስ ሁለት ቻይናውያን ዲፕሎማቶችን ባለፈው መስከረም በድብቅ ማባረሯን ዘ ኒውዮርክ ታይምስ ጋዜጣ ዛሬ ባወጣው እትሙ ዘግቧል። ዋሽንግተን ዲፕሎማቶቹን ያባረረችው ቨርጂኒያ ውስጥ በሚገኝና ልዩ ጥበቃ በሚደረግበት ወታደራዊ መደብ ውስጥ ያለ ፍቃድ ገብተው የስለላ አድራጎት ለመፈጸም ሞክረዋል በሚል ነው። የዜናው ሰዓት አበቃ። ለማጠቃለያ መለሳለሁ። ለቀሪ ዝግጅቶች ወደ አሉላ አልመለሳችሁ።
ጤና ይስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እሁድ ታህሳስ 5 2012 ዓ.ም ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮችን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
ለአንዲት ቅጽበት ብቻ እስቲ የማን ነው ጉልበት የሰው ያማልክት ሊሰጠኝ የሚችል የደቂቃ አረፍት ከእውነት ፍቅር ውበት እማወጋበት። ለአንዲት ውብ ሙዚቃ ሐሳቤን ሰውቼ ለአንዲት መልካም ቅኔ ባርነት ገብቼ ሕሊናዬን ቀልቤን አካሌን ሰጥቼ ለአንዲት ቅጽበት ብቻ የአእምሮዬ መርከብ ከማዕበል አምልጣ ከሕይወት ስንክሳር አምርራ ፈርጥጣ በእጹብ ውበት ቅኝት እጅግ ተመስጣ ሌላው ነገር ባፍንጫዬ ይውጣ።
ለአንዲት ቅጽበት ብቻ በተሰኘችው በእውቁ ገጣሚ መምህርና ጸሐፊ ተውኔት ደበበ ሰይፉ የሳምንቷ ምርጥ ግጥም የምሽቱን ራዲዮ መጽሔት ጀምረናል። ግጥሟን ያነበበልን አለማየሁ ግብረ ሕይወት ነው። አለማየሁን አመሰግናለሁ። አሁን የመክፈቻዋን ስልት እናስከተል። አገሬ በህይወት አንዴ የሚባል አይነት ገጠመኝ ነው። እንደዋናው ታሪክ ሁሉ ታሪካዊ መሆን ይችላል። በሳምንቱ ታላቅ ዜና በኖቤል የሰላም ሽልማት መድረክ የተሰማ የኖቤል ዜማ በዚያ ልዩ መድረክ በተጫወተችውና ቀደም ብለንም ከመድረኩ በሰማነው ልበል አሁን በቀጥታ በቴሌቪዥን ሲሰራጭ በተሰሙት ዜማዎች የኢትዮጵያን ባህል ለዓለም የማስተዋወቅ ልዩ እድል የገጠማት ወጣት ድምጻዊት ብሩክታዊት ጌታሁን ቤቲጂ በተሰኘው የቁልምጫ ስሟ ይበልጥ ታወቃለች። ወደ አሜሪካ ድምጽ ብቅ ብላለች። በስልኩ መስመር ሰላም ቤቲ፣ እንኳን ደህና መጣሽ።
ሰላም፣ እንኳን ደህና ቆያችሁኝ።
የሰላም ኖቤል ሽልማት መድረክ ላይ ስትጫወች ያሁኑ የመጀመሪያሽ ነው?
አዎ።
የኖቤል የሰላም ሽልማትም ለኢትዮጵያ እንግዳ ነው። ኖቤል መሰል መድረክ ላይ የመጫወት እድልም ማግኘት ያንኑ ያህል እንግዳም ታሪካዊም ነው። የመጀመሪያ የሚለውን እንወዳለንና አንዴ ብቻ የሚደረግ በሚመስለው ነገር ላይ ለጨዋታ ያህል ነው የመጀመሪያ ያልኩት። በቀጥታ እስኪ ወደዚያ ጊዜና ቦታ ወስጅን። ሙዚቃውን ስትጫወቺ የመከታተል እድል ለነበራቸው ሙዚቃዎቹን በሰማናቸው ቁጥር ከዚህ በኋላ ወደዚያ ጊዜና ቦታ የሚወስዱ ይመስላሉ። ሁኔታውን ድንገቱን ያን የተለየ አጋጣሚ በምናብ የመከሰት አቅም አለውና ሙዚቃ እስኪ አሁንም በሐሳብ ወደዚያ ቦታ እንመለስ። ያን ብዙ ታዳሚዎች የሚከተሉት ዜማ ስትጫወቺ በምን አይነት ስሜት ውስጥ በምን አይነት ሁኔታ ውስጥ ነበርሽ? እስኪ አጫውቺን ከስሜቱ እንደርደር።
ስሜቱ ያው ትንሽ ደረቅ ያለ ስሜት ነው ያለው። ምክንያቱም ወደር የሌለ ደስታ እና ከዛ ደግሞ ፍርሃት መሀል ነው። ምክንያቱም ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ሳም ቤተሰብ አለ፣ ክቡር ጠቅላይ ሚኒስትር አሉ እና በእንደዚህ አይነት ትልቅ መድረክ ላይ ትንሽ ያፈራል። በዛ ላይ ደግሞ አድማጮቹ እርግጥ ብለው ጠጥ ብለው የሚያዳምጡ አይነት ናቸው እና እዚህ ጋር አበላሽ ሲሆን ምናምን ያል ጭንቀት አለው። በዛው ልክ ደግሞ ያው እንደዚህ አይነት ትልቅ መድረክ ላይ በመመረጥ ራሱ በጣም ልዩ ደስታ አለው። ደስ የሚል ነው።
ደስ የሚል መሆኑን በእርግጥም ደግሞ መጠነኛ የስጋት ስሜትም ቢሆን ማሳደሩ መረዳት የሚቻል ይመስላል። ለመሆኑ ቤቲጂ የሚለው የሙዚቃ ስምሽ ወይስ ቤተልሔም የትኛው ነው የተለመደው?
ያው ቤቲጂ ነው የተለመደው።
የምትመርጭውን ቤቲጂን ነው?
አዎ፣ መርጨውን ቤቲጂን ነው። ብሩክሳይትን ወደዋለሁ። በዓለም አቀፍ መድረክ ላይ ብዙ ጊዜ የወጡ ዜጎች ብሩክሳይትን በትክክል መጥራት ያቅታቸዋል። ወደ ቤቲ ብዙ ትኩረት አደርግ ነበረ እና ቤቲ ሮክ ደግሞ የምትባል አንድ ድምጻዊት መታ ነበረ በመሀል እና እኔም ቤቲ ስለሆን ቤቲ ሮክ እያሉ ሰዎች ያምታቱን ነበረ። ከዛ ላይ አባቴም የመጨረሻ የመጀመሪያ ቃል ወሰድን እና ቤቲጂ ያደረግ ነው። እዛ ምክንያት ነው።
መልካም። እንዲህ ያለው መድረክ የእድል ብቻ ሳይሆን ኃላፊነትም ይዞ ይመጣል። ቅድም አብረው የሚመጣም የስጋት ስሜት የሚዳስሰውን ጠቅሰሻል። የሰላም ኖቤልን ያህል የምታቀርቢው በዛ ለታደሙ ብቻ ሳይሆን በዓለም ዙሪያ ሚሊዮኖች በተለየ ትኩረት የተከታተሉት ኋላም ደግሞ ብዙ ሺህ ጊዜ መላልሰው የሚጫወቱት ነውና ያን ስሜት ገና እዛ መድረኩ ከመድረስሽ አስቀድሞ ባሉ ቀናትም እንደሚፈጠር ገምታል። ከሀገር ውስጥ አብረውሽ የሚሰሩ የሙያ ጓደኞችሽ፣ ሙዚቃ ባንድሽ፣ በመድረኩ የተቀላቀሏችሁ የስዊድን የሙዚቃ ቡድን፣ ዝግጅቱ እነኚህ ሁሉ ቀደም እንዳልሽው የቱ ጋር ይበላሽ ይሆንን ካላፊነት ጋራ በየደቂቃው እንዲያስቡ የሚያደርግ ይመስላልና ቀደም በጨዋታ መልክ የመጀመሪያሽ ነው ወይ ለኖቤል መድረክ ስትጫወቺ ብየሻለሁ። በርግጥ የመጀመሪያና ምናልባትም በህይወት አንድ የሚገጥም እንደመሆኑ የቱን ያህል ከባድ ነበር?
ዝግጅቱ ያው ክርብል ተስፋዬ ነው። ከዚህ በፊትም አብረን ሰራ ነበር እና እሺ ያስቸገረን የነበረው ሙዚቃውን አኩስቲክ ቨርዥን እንዲሆን ምክንያቱም ሙሉ ባንድ ይዘን መሄድ አንችልም ነበረ። እንደዚች እንስ ያለ ግን አኩስቲክ ሳውንድ ያለው ነገር ነበር የሚፈልጉት እና የተለያዩ መሳሪያዎችን ወደ ኪቦርድ መቀየር፣ ከዛ ደግሞ ከተፈቀዱልን መሳሪያዎች አንዱ ማሲንቆና ፐርከሽን ነበረ። በእነሱ ሙሉት ለማድረግ እንዴት የሞላ ድምፅ ማምጣት እንችላለን የሚለውን ነገር እሱ ትንሽ የሚያሳስበን። ከዛ በኋላ ደግሞ እኔም አንድ ውዝዋዜ መጨመር ፈለኩኝ። ፊጋለት ያለኝ መጨረሻ ላይ ምን ነገር መጨመር ፈለኩኝ እና እኛውም ትንሽ ፈታኝ ነበር። ምክንያቱም ከዚህ በፊት የሚሰራ ወዲ አይደለም፣ ግን ዝም ብዬ ዘፍን ከምወርድ መጨረሻ ላይ በቃ የማትረሳ አይነት ነገር ብጨምር የለው ለስራው ድምቀት ይሆናል እያሰብኩኝ እና መጀመሪያ ቀን ስሞክሮ በጣም ያዞር ነበር፣ ይከብድ ነበረ።
የኦሮምኛ ተወዛዋዦች እንደሚያደርጉት አንገትሽን እንዲሽከረከሪ ታደርጊ ነበር። እሱ ነው እያልሽን ያለሽው? ከዚህ ቀደም ተጫውተሽ ታውቂያለሽ? እንዲህ አይነት ጭፈራ ትጫወቺ ነበር?
አይ ነበር ልጅ ያለው እንዴት አንዴ ሞክሬ አውቃለሁ። እና ትንሽ ከባድ ነበር የዛኔ በልጅነት ትንሽ ስለነበረ ምንም ራስ ማዞር ምናምን ነገር አልነበረኝም። አሁን ግን መጀመሪያ ቀን ስሞክረው በጣም አድክሞኝና ራሴን አሞኝ ነበረ። በጣም ያዞራል፣ በጣም ያዞራል። ከዛ በኋላ ወደ ራስ ምታትም ሄዶ ነበር እና ግን አንዴ ለነ ኪሩብን ነግሬያቸው ስለነበረ ሙዚቃው መጨረሻ ላይ መጨመሩ ስላልቀረ በቃ የግድ መስራት አለብኝ ብዬ ለሁለት ሳምንት ያህል እንደማመደው ነበር። አብረኝ የነበሩት ሙዚቃ በቃ በወድቅም በስታይል ደገፍ ታደረጉኝ የሰው አንዱ አካል ነው ለነበር ባለ ያን የቀለድ ነበረ።
እስከ መውደቅ ድረስ ተዘጋጅተሻል?
አዎ፣ ያው መጨረሻ ከመጣ የት ይቀርልኛል እና ድንገት እንኳን በቃ ጠጋ ጠጋ ያላችሁ ከጎን ያላችሁ ጊዜ ምናምን ጊዜ ማስጠንቀቂያ ሰጥቼ የገባሁት
ይሄ ቀደም ብለን ደጋግመን እንዳልነው የተለየ አጋጣሚ ነው። የግራና ቀኝ ውዝግቦቹን የፖለቲካ አንድምታዎቹን ትተን ታሪካዊነቱ በመድረኩ ልዩነት የኖቤል ሰላምን የመሰለ ነገር ኢትዮጵያዊ መሪ ሲሸለም በታሪክ አናውቅም። በአፍሪካ በጣም ጥቂት መሪዎች ያገኙት እድል ነው። ትርጉሙም ያን ያህል የከበደ ነው። በዚያ ስሜት በኢትዮጵያዊነት ሊያሳድረው የሚችለው ስሜት አንቺም ላይ የሚጋባ እንደሚሆን እጠብቃለሁ። ከሙዚቃው አስቀድሞ በመድረኩ ታያቸው የነበሩ ጠቅላይ ሚኒስትሩ ተናግረው ሲቀመጡ ነው የአንቺ ሙዚቃ የሚጀምረው። እስኪ ንገሪን በዛ ቦታ በመገኘትሽ በራሱ ከዚያ በላይ የሆነውና አንቺ ተሳተፍሽበትን ራሱን የቻለ ምዕራፍ ማድረግ እንችላለን። እንዴት ነበር ያ? ምን አይነት ስሜት ውስጥ አስገባሽ?
አዎ፣ ማለት ለእኔ በጣም ልዩ ስሜት ነበር። ምክንያቱም ኢትዮጵያን እንደ ሀገር ራሱ እንደዚህ ተከብራ መሪዋ እንደዚህ ተከብሮ በእንደዚህ አይነት ማዕረግ መሸለም ማለት በእውነቱ ቀላል ነገር አይደለም። የኖቤል ሸላሚዎችም ዝም ብለው በትንሽ በትልቁ የሚሸልሙ አይነት አይደሉም እና እኔ ራሴ መመረጤ በጣም ትንግርት ነው የሆነብኝ እና እንዴት ነው ይህ በቃ እግዚአብሔር ስራ ነው የኔ ስራ ሄድ እንደምሆኑ እስከምን ድረስ ነው ያስባለኝ ነበር። ማናጀሬ ነበረ ረጅሙን ጊዜ የሚነጋገረው ከነሱ ጋር። እንደውም እኔንም የሆነ ደረጃ ከደረሰ በኋላ ነው የነገረኝ እንጂ ከዛ በፊት እኔም አላውቅም ነበረ።
ደጋግመን ታሪካዊነቱን ከሁለቱም ሁነቶች ጋር አዛምደናል። በማናጀሮች በኩል ዘግይተሽ እንዳወቅሽው ገልጠሻል። እስኪ አስረጅን ሂደቱን። ያንቺን መሰል ሙያ ውስጥ ያሉ ድምፃውያን ማናቸውም ሊመኙት የሚችሉት እጅግ የተለየ አጋጣሚ ነውና እንዴት ተመረጥሽ? እንዴት ሳወቅሽ
ነው እንዴት ተመረጥኩ የሚለውን ነገር እዛ ምን የመረጥኩሽ ያለኝ አንድ ሰው አንድ አግኝቼ ነበር ከኮሚቴው አንዱ የኖርዌጂን ፒስ ፋይት ኮሚቴ። ቀደም ብለው ከማናጀሬ ጋር ነበረ ብዙ ነገር ሲወያዩ የነበረው እንደዚህ አይነት ዘፈን በአኩስቲክ መጫወት ትችያለሽ ወይ፣ ግጥሙ በእንግሊዝኛ ልጻፍ እያለ ብዙ እንቅስቃሴውን ሲሰራ የነበረው ማናጀሬ ነበር።
ማን ይባላል ማናጀሬ?
ከዚ ባለማየሁ ይባላል። የይስሐቅ አለም ኢንተርቴንመንት ዋና ስራ ያህል ከዛ በኋላ ነው ያው ከዛ በኋላ ግን የዛን ክረሰው እኔ የመረጥኩሽ ያለኝን ሰው እንዴት መረጣት ስላቸው ጊዜ ምንም መስፈርት ምናምን አልነገሩኝም። ግን በጣም በምርጫቸው ደስተኛ እንደሆኑ ነው የነገሩ። ምክንያቱም ያው ከፕሮግራሙም በኋላ ስለነበረ በጣም ብዙ ሰው ደስታውን የሚገልጽብኝ ሰዓት ላይ ነበር ተገናኝተን የሚያወራ ነው እና በጣም ደስተኛ ነኝ በመምረጥ እና የኔ ምርጫ ነው ብቻ ነው የሄዱት እና እንግዲህ ይሄ ነገር እግዜርም ተጨምሮበት ይሆናል አልኩ።
በእርግጥ እግዜርም ተጨምሮበት ይሆናል፣ ትክክል ነው። ወደ ኢትዮጵያ የኖቤል ሰላም ወሬ እንዲነፍስ ያደረገ አጋጣሚ ነውና ቤቲስኪ ወደ ሙዚቃ ወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች የተጋሩት ይመስለኛል። መሰንበቻውን እያነጋገረ ያለ ጉዳይ ነው። ስለ ሙዚቃ እያወራን ነውና የሙዚቃ ህይወትሽን ዘለግ ብለን እንነጋገር። የሙዚቃ ህይወትሽ እንዴት ጀመረ? መቼ ጀመረ? ካልተሳሳኩ እንደ አውሮፓውያን ዘመን አቆጣጠር ወደ 2012 የዛሬ 7-8 ዓመት ገደማ ነው አደባባይ ወጥሽ ስራዎችን ማየት የጀመርነው። የሙዚቃ ህይወትሽ መንገድሽ ምን ይመስላል? የህይወት መንገድሽን አጫውቺኝ። ከድምፃዊቷ ብሩክታዊት ጌታነ ቤቲጂ ጋር ያደረግነው ቆይታ ሰማችሁት ለቅምሻ ያህል ነው። ሰፋ ያለ ውይይት አድርገናል። ስለ ሙዚቃ ህይወቷ፣ ስለ ህይወት መንገዶቿ፣ ተስፋና ህልሞቿ ጫውታናለች። ሰፋ ያለውን ወጋችን በሚቀጥለው ፕሮግራማችን እናቀርባለን። ሙሉውን ቃለ ምልልሳችንንም በድረገጽና በፌስቡክ ገጻችን ላይ እናኖራለን። አሁን ጃለዳ ሌላው በኖቤል መድረክ የተጫወተችው ስልት ነው። ቤቲጂን አመሰግናለሁ። አድማጮች በርከት ያሉ አስተያየቶቻችሁና መልእክቶቻችሁ ደርሰውናል። በዛሬ ዘለግ ብለው የሚሰሙ በርካታ ፕሮግራሞቻችን ጋር አጣጥመን ቃል በገባሁት መሰረት ከደረሱን አስተያየቶቻችሁ ጥቂቱን መልሼ አሰማችሁ። ከቅርብ ጊዜ ወዲህ የኪነ ጥበብ ሰዎችን በተለይም ታዋቂና ተወዳጅ ሙዚቃ ሰዎችን እንደ ድሮ በየሳምንቱ ዝግጅትህ በራዲዮ መጽሔት ለምንድን ነው የማትጋብዝና ሸጋ ሸጋ ወጎችን የማታሰማን ሲሉ የጻፉልን ብርሃን የተባሉ አድማጫችን ናቸው ከስቶክሆልም። የአባታቸውን ስም ግን አላሰፈሩም። ከበርካታ ወራት በፊት ይመስለኛል ይቀጥላሉ ብርሃን። ከበርካታ ወራት በፊት ከእውቁ ሙዚቀኛ ቶማስ ጎበና ጋር ያደረግከውን ግሩም ቃለ ምልልስ በስስት ነበር የተከታተልኩት። ከቀድሞ ባልደረባ ከአዲሱ አበበ ጋር ሆነ ወደ ቀድሞ ድምፃዊ ሙሉቀን መለሰ ቤት ጎራ ብላችሁ ያደረጋችሁትን ቆይታም ተከታትያለሁ። ከቴዲ አፍሮ ጋር ያደረግከውም የመጨረሻው ቃለ ምልልስ ቆይቷል ሲሉ ብርሃን ጥሩ አድማጫችን መሆናቸውን በሚያሳብቀው አስተያየታቸው የተከታተሏቸውን ይዘረዝሩና ምክንያት የመሰላቸውንም ሲያክሉ ባለፉት ወራት በአገራችን በተደጋጋሚ ይታይና ይሰማ የነበረው ሁሉ በጽኑ ሐዘን ቀልብ የሚያንገላታ መሆኑ አንዱ ምክንያት ሊሆን ይችላል። የኪነ ጥበብ ሰዎቻችንም ታዲያ በአገርም ጉዳይ እኮ በተለይም እንዲህ አሳዛኝ ነገር ሲበዛ ብዙ ይጠበቅባቸዋል። ቴዲ አፍሮን መልሰ ብትጋብዘው ደስ ይለኛል ሲሉ ቋጭተዋል። ብርሃን የሴትም የወንድም ስም ሊሆን ይችላልና በሚቀጥለው ኢሜይላቸው አፍታተው በትክክል እንደሚገልጹልን ተስፋ አድርጋለሁ። በግል ለእኔ የጻፉት የአክብሮትና ያድናቆት አስተያየቶም ደርሶኛል። እግዜር ይስጥልኝ። ምክንያታዊ አስተያየቶችንም ወስጃለሁ። ለሁሉም አመሰግናለሁ። የሰሞኑን ዜና ተከትሎ ከቤቲጂ ጋር ያደረግነው ቃለ ምልልስ ታዲያ የመጀመሪያው ይሁንልኝ። የሌሎች በርካታ አድማጮቻችንም አስተያየቶቻችሁ ደርሰውናል። ሰዓታችን እንደፈቀደ ወደ ኋላ እናቀርባለን። አሁን ላስተዋወቅኳችሁ ቅንብር ወደ ዋሽንግተን ዲሲው የክብር ቀን ልውሰዳችሁ። ለማህበረሰብ የሚበጅ ላቅ ያለ ስራ ሰርተው ስራዎቻቸውን እንጂ ማንነታቸውን ልብ ሳንል የምንቀርባለ ወለታዎች ጉዳይ ግድ የሚላቸው ዛሬም አሉ። በተለመደው አነጋገር ያልተዘመረላቸው ከእንግሊዘኛው በደረቁ የተገለበጠ አነጋገር ነው። ብቻ ሐሳብ ሩቅ አይደለምና እኛ ያልተዘመረላቸው ለብዙዎች የኖሩ በርግጥ እነሱ ኑር ያለው ማለት የሚችሉ ናቸው። እናም እናክብር እናወድሳቸው የሚሉ መኖራቸው ስለ ሰው ልጅ ያለንን ክብርና ተስፋ ያለመልማል። በሕይወት ሳሉ ሲከበሩ ሲወደሱ ማየትም እንደ ማህበረሰብ ከእዳው ሸክም የሚያቀል ተገቢ ሥራ ብቻ ሳይሆን በመልካም ስሜቱ ሁከት ያናወጠው ማህበረሰብም ይታከማል። በውይይቱም ይነሳ ሌላም አነጋጋሪ ሌላም አወያይ ርዕስ አለ። እርሱ ለጊዜው ይቆይና በስልኩ መስመር እንግዶቹ ተይዘዋልና ለማስተዋወቅ ልሞክር። ማስተዋወቅ ማለት ምን ማለት ነው የሚለው ጥያቄ እንዳይመጣ እንጂ አድማጮችም የዚህ ፕሮግራም ተከታታዮችም በቅርበት ያውቋችኋል። ድምጻችሁ ቢሰማ ለትውውቅ በቂ ይመስለኛል።
እሺ፣ ዓለም ጻይ ይባላለሁ።
እሺ፣ እኔ ታማኝ በየነ ይባላለሁ። ከዚሁ ከቨርጂኒያ አሜሪካ።
እሺ።
ለማዩ ገብረ ህይወት እንዲሁ እንደ ታማኝ ከቨርጂኒያ።
ኤልያስ አረጋ ይባላለሁ ከዋሽንግተን ዲሲ አካባቢ።
አቶ ኤልያስ አንተን በርግጥ ማስተዋወቅ ይገባኛል። በኢትዮጵያ ሙዚቃ ስራዎች ውስጥ ረዘም ያለ ተሳትፎ አለ። በስራዎች አድማጮች ያውቁሃል። ለፕሮግራማችን ግን በርግጥ እንግዳ ነህ። ቀደም ብለው የተዋወቁት ሶስቱ የሙያ ባልደረቦች ደጋግሞ በዚህ ፕሮግራም ላይ ቀርበዋልና ከዚህ ለክብር ካበቃችሁት ሰው ታሪክ ጋር የሚያያይዝህንም ስለራስህ ባጭሩ ትነግረን።
በጣም ጥሩ። እሺ፣ እኔ ኤልያስ አረጋ እባላለሁ። በፊት ሰራ የነበረው አገር ፍቅር ቲያትር ውስጥ ነው። አገር ፍቅር ቲያትር በሙዚቃ አቀናባሪነትና የክፍሉ ኃላፊ በመሆን በክራር ተጫዋችነትም ስሰራ ነው የኖርኩት። እዛም በነበርኩበት ጊዜ ለሙዚቃው ካደረግኳቸው አስተዋጽኦች አንዱና ትልቁ በኦርኬስትራው ላይ ለውጥ እንዲኖር የቤዝ ክራር የሚባለው ለመጀመሪያ ጊዜ ፈጥሬ በኢትዮጵያ ባህል ሙዚቃ ቤዝ ክራር እንዲኖረው ያደረግኩት እኔ ነኝ። ሌላ እንግዲህ ብዙ ሙዚቃዎችን በማቀነባበር ታላላቅ የኢትዮጵያ ሙዚቃ ስራዎች በነበሩበት ጊዜ እንደ ኢሰፓ ምስረታ፣ የአስረኛው አብዮት በዓል፣ ኢማሌድ ምስረታ የሚባል ነበረ። እንግዲህ በእድሜያቸው የገፉ ሰዎች ናቸው የሚያስታውሱ። እነዛ ላይ ሙዚቃዎችን በማቀነባበር አገልግያለሁ። እንደዚሁም ህዝብ ለህዝብ በሚባለው ላይ የሙዚቃ ክፍሉ ኃላፊ በመሆን ሙዚቃዎችንም በማቀነባበር እዛ ውስጥ ተሳትፌያለሁ።
አመሰግናለሁ። ለምንነጋገርበት ጉዳይ ቅርበት እንዲኖረው በዚህ ፕሮግራም በተደጋጋሚ ቀርቦ ከሚያውቁት በርቀትም በስማቸው ከሚታወቁት ሙያ አጋሮችህ ጋራ ማንነታችሁን ከጉዳዩ ጋር ለማዛመድ ያህል ነው። አሁን ጊዜ ሳናጠፋ ወደ ጉዳያችን እንዝለቅ። ይሄ ለሁላችሁም ልብ በሙያም በወዳጅነትም በጣም የቅርባችሁ የሆነ ሰው የተከበረበት ቀን ነው መነሻችን። የክብር ቀን መራሄ ጥበብ ታደሰ ወርቁ ይላል። እስኪ ማንነቱንም እናስተዋውቅ። ከዚህ ቀደም በጣም ምጥን በሆነ ዝግጅት በአንድ የተለየ አጋጣሚ የአድማጭ አስተያየትን መነሻ በማድረግ ታማኝ ካንተ ጋራ የታደሰ ወርቁንና እሱን የመሰሉ ስማቸው ያልተሰማ ስራቸው ግን ከፍ ብሎ የሚሰማ ሰዎችን የራቀ ቀጠሮ ሰጥተን ነበር። የተለያየ ነው። እስኪ ከአዘጋጆቹ ልጀምር። ዓለም ፀሐይ ወዳጆ፣ አለማየሁ ገብረ ህይወት ከዋነኞቹ አዘጋጆች ውስጥ ናችሁ። በኋላ አጋሮቻችሁን አምጥታችኋል። ታማኝና አቶ ኤልያስም ተሳትፈውበታል። ለመሆኑ ይሄ የክብር ቀን እንደምን ተጠነሰሰ? መነሻው ምን ይሆን? አንዳችሁ ብትጀምሩልኝ። ዓለም ፀሐይ ወይ አለማየሁ?
ዓለም እስኪ ቀጥይ። እሺ፣ አንተም ራስህ በዚህ ጉዳይ ትኩረት ሰጥተህ እኛን አሰባስበህ ይህንን የጥያቄ መድረክ ስላዘጋጀህ አላ የእግዚአብሔር ይስጥህ። ሁልጊዜ መቼም ጥበብን የጥበበኞችን ስራዎች በጣም በማግነን የምትታወቅ ሰው ነህ። እግዚአብሔር ይስጥህ፣ እግዚአብሔር ያክብርህ። እንግዲህ የዚህ የጥበበኛው ባለሙያው በሙያው ደግሞ ትንሽም ከሌሎቻችን ሙያ ወጣ ያለ የሙያ ችሎታ ያለው ታደሰ ወርቁ እንዲህ አይነት ዝግጅት እንዲደረግለት ረጅም ጊዜ ነው ሲታሰብ። በተለያየ ሁኔታ ከተለያዩ ሰዎችና ባለሙያዎች ጋር ስናወራ 2-3 ዓመት አልፎታል። ብን ለመናገር አለሳካ እያለ ሁኔታዎች አልተሟሉ። በተለይ ደግሞ ኢትዮጵያ ውስጥ ባለው ሁኔታ ስራዎቹን ከኢትዮጵያ ማውጣት እጅግ አስቸጋሪ ሆኖ ነው የኖረው። አሁን እንደ አጋጣሚ የሀገሪቷም ሁኔታ መቀየር ስራዎቹ እጃችን ላይ እንዲገቡ ስለተደረገ ይህንን አጋጣሚ መጠቀም ፈለግን። ከዛ በተረፈ ደግሞ ያው የእሱም የጤና ሁኔታ እያሳሰበ ስለመጣ ቀኖቹን የግድ አጥበበንም ቢሆን ባለን አቅም ተሰባስበን እንድንሰራ ወሰንና ያው ሁሉም ሰው በየሙያውና በየችሎታው እንዲሳተፍበት በማድረግ ለማዘጋጀት ወሰንም። መደረግ ከነበረበት ወይም ሊደረግ እንደሚገባው በጊዜም ይሁን በአቅም ያን ሰው እንደው እንጂ አይበዛበትም አሉ ከሚባሉት የጥበብ ሙያተኞች ውስጥ አንዱ ነው። እና በዛ የተነሳ ነው ለማንኛውም ያችንም የእናመሰግናለን ሁኔታ መደረጉ እኔ በቂ ነገር ነው ብዬ ነው ደስ ብሎኝ ያሳለፍኩት።
መልካም ጥሩ መንደርደሪያ ሰጥተሽናል አለም። አለማየሁ ወደ አንተ ልሻገርን። ሁንም በመሰናዶና በዝግጅቱ ላይ አንድ ሁለት ቃላት ተለዋውጠን ያ መድረክ የነበረውን ቅርጽ በጨረፍታ ለአድማጮች ለማሳየት እንሞክራለን። ሲሄ የክብር ቀን እንዲያ ባለ የደመቀ ምናልባትም ከበርካታ ዓመታት ወዲህ በኪነ ጥበብ ሙያ ውስጥ ያለ ግን በንቃት አሁን በስራ ላይ የሌለ ሰው በዚህ የገዘፈ ስሜት ሲከበር አልተመለከትኩኝ። በጣም የተለየ መድረክ ነበር። የብዙ ዓመታት ትውስታዎቻችሁን በተለይ ባለሙያዎች ይዛችሁ የመጣችሁበት መድረክ ነው። አለማየሁ
አመሰግናለሁ። አሉላ አንተም ራስህ ጋዜጠኛም ብትሆን ደግሞ ቅድም አለም እንዳለችው ለኪነ ጥበብ ባለህ ቅርበት ከኛው ጋር አብረህ ደክመሃል ለፍተሃል፣ እናመሰግንሃለን። እንግዲህ ታዴ ልዩ የሚያደርገው ነገር ያንን ዝግጅት ሁሉ ያደመቀው እኔ የሚታይኝ ከዚህ በፊት ብዙ ሰዎች ሪኮግናይዝ የሆኑበትን መድረክም አይቻለሁኝ። ታዴ እንግዲህ ምንድን እንዳየው አብዛኛው የኪነ ጥበብ ሰው እና ቤተሰቦች በብዛት መጥተዋል። ይህን ያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከክሌ የማይል ሰው እና በጣም ልዩ የሆነ ተፈጥሮ ያለው ነው። ምንድነው ምሉ በኩል ይሄ የሚባል ነገር አለ እና አሟልቶ የሰጠው ሰው ነው በቃ። እና በዚህ ምክንያት ታማኝን በቀደም ሲያነሳው እንደነበር ሁሉም ታድዬ ነው የሚለው። እንደዛ በመሆኑ ዝግጅቱ የጠየቅናቸው ሰዎች ሁሉ ፈቃደኛነታቸውን ወዲያው ነው በቃ ሁሉም በደስታ ነው የተቀበሉት። በቃ ሲጠየቁ ሁሉም እንዲህ እንደውም ዘግይቷል ለታድዬ ማይሄ ሁሉም ነው የሚለው። እና የታዴ ተፈጥሮ እንደዚህ መሆኑ ቅንነቱ፣ እውነተኛነቱ፣ ለጥማችነቱ ይሄ ሁሉ ተከማችቶ ነው ዝግጅቱን እንዲያምር ያደረገው እና ሰዎቹም ደግሞ ከየስቴቱ ሁሉ መጥተው ያንን ዝግጅት ያደመቁት ይሄ ይመስለኛል ነው ዋናው። እና እንደ ባጭሮች ልበል
መልካም ታደሰ ማን ነው የተጀመረ ይመስላል። ገፋ አድርገን ሂድ የኪነ ጥበብ ስብዕናውን የኪነ ጥበብ ማንነቱን በአንድ ወገን፣ ግለሰቡን ታደሰ ሰውየው ራሱ ማን ነው? ይህን ያህል ፍቅርና የተለየ መወደድስ እንዴት ሊያተርፍ ቻለ? የአንድ ሰውን ክብር በማወደስ ብቻ ሳይሆን ሌሎችም ሊማሩ በሚችሉበት አድማጮቻችንን እናጋራለን። ታማኝ በቀጥታ አንተ ጋር ልምጣ። ከዚህ ቀደም መግቢያ ላይ በጠቀስኳት ምጥን አጋጣሚ ይህ ሰው በመድረክ የሰራቸው ልዩ የሚባሉ ስራዎችን አስታውሰን የስራውን ገናናነት ያህል ግን ብዙዎች የማያውቁት ወይንም ለብዙዎች ቅርብ አለመሆኑ በከፊል እሱም ራሱ ለመታየትና ለመታወቅ ብዙም ፍላጎት ያለው አለመሆኑ አንዱም ቢሆን አለመዘከራቸው ግን እንደሚያሳዝን ጠቅሰ ነበር። የተለያየ ነው። እስኪ ከዚያ እንንጠቅ። በሙዚቃዊ እንቅስቃሴ ስራዎቹ ገኖ የወጣውን ያህል የመድረክ ተዋናይ ሆኖ አገልግሏል። ዳንሰኛ ሆኖ ሰርቷል። በተለያዩ የመድረክ ዘርፎች ውስጥ ወይም የሙያ ዘርፎች ውስጥ የተሳተፈ ባለሙያ ነው። እስኪ እናስተዋውቅ በቅድሚያ ታደሰ ወርቁን ዛሬ ለመጀመሪያ ጊዜ ለሚሰማ ሰው በመድረክ በኪነ ጥበብ ሙያው መጀመሪያ እሱን አስቀድምልኝና ታደሰ ማን ነው ለመሆኑ? ታማኝ
አመሰግናለሁ አሉላ። በዚህ ዝግጅት ላይ እኔ ዘግቼ ነው የገባሁት። ይሄ መደረጉ ትልቅ ነገር ነው። እስካሁን ድረስ የነበረውን ክፍተት አትሊስት ቢያጠበው ይሄን ላደረጉ ሰዎች ምስጋና ከፍ ያለ ነው። የኢትዮጵያ ኪነ ጥበብ አጠቃላይ ህይወት ስንገመግም መቼም በሰለጠነው ሀገር ቀርቶ በኢትዮጵያም ቢሆን ጥናት የሚያካሄዱ እና አዲሱ ትውልድ ስላለፈው እንዲማር የተደረገበት ብዙ መስክ አለ። በዛው አንጻር የኢትዮጵያን ኪነ ጥበብ ደግሞ ስንጠራ ትልልቅ ሆነው የሚጠቀሱ ሰዎች አሉ። አሁን ለምሳሌ የኢትዮጵያ ሙዚቃ አንስተን ጥላሁንን ልንዘል አንችልም። የኢትዮጵያን ቲያትር ጽሁፍ አንስተን ጸጋዬን ልንዘል አንችልም። በተመሳሳይ በተለያዩ ሙያዎች እንደዚህ ከሌ ተብለው የሚጠሩ ሰዎች አሉ። ምክንያቱም ትውልድ የሚያሻግር ስራ የሰሩ ስለሆኑ። በኢትዮጵያ ኪነ ጥበብ ደግሞ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ፣ ከየት ተነሳ፣ በስንት ዓመተ ምህረት ማጀመረው፣ መነሻው ምን ነበር የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ። ለዚህም አሁን ወዳልከን ታደሰ ወርቁ ስንመጣ ከራሱ ይልቅ ከሱ በፊት የነበሩትን የጥበብ ሰዎች ቅድሚያ የሚሰጥ ከራሱ ስምና ዝና ይልቅ ስራን ብቻ የሚያከብር የሰራቸው ስራዎች ወጥቶ አደባባይ ላይ ትልልቅ ስም ይዘው ግን በሱ ዝምታ ምክንያት ሌሎች ባለቤት ሆነው የዘለቁበት ሁኔታ ነው ያለው በኢትዮጵያ ጥበብ መድረክ ውስጥ። እና የኢትዮጵያን በአሁኑ አጠራር የብሔር ብሔረሰቦች እየተባለ በየአደባባዩ የሚሰበከው ከየት ጀመረ? ማ ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወው እና ታደሰ ደጋግሞ ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። በዚህ አሁን ለምሳሌ ህዝብ ለህዝብ የተሰኘውን ዓለምን የዞረ የኢትዮጵያ የባህል ቡድን ከመሰረቱ ጀምሮ ገና ሲጠነሰስ ሀሳቡን አንስቶ ከአሊ ታደሰ መስፍን ጋር ከሙዚቀኛ ኩት ኡጁሉ ጋር በመሆን በኢትዮጵያ የጠረፍ ከተሞችና ገጠሮች ሳይቀር እያንዳንዱን የብሔረሰብ አለባበስ እንቅስቃሴ በስዕልም በቪዲዮም በድምፅም ቀርጾ አምጥቶ ለዘጠኝ ወር አሰልጥኖ ከዛም ለአራት ወር የተካሄደውና ኢትዮጵያ የባህል ሙዚቃ ምርታ ያሳየበትን እንቅስቃሴ ለዚህ ያበቃው እሱ ነው። ግን በዚህ ዘመን ውስጥ ሁሉ ታደሰ ወርቁ የሚባለውን ስም ምናልባት ቲያትር ቤቶችና ቤተሰቦቹ ካልሆነ በቀር አብዛኛው ኢትዮጵያዊ አያውቅም ነበር እና ለዘመናት ተዳፍኖ አሁን በትንሽ ዝግጅት ይህን ነገር ለማሳየት በቅተናል እና ወደፊት ትውልድ ተመራማሪ እንዲያየው ምልክት የሚሆን ዝግጅት ነበር ማለት እችላለሁ።
መልካም፣ አመሰግናለሁ ታማኝ። ሰፋ አድርገንም አንዳንድ የሰራቸውን ስራዎች እናነሳለን፣ በመድረኩ የተሰሙ ድምጾችንም እናመጣለን። አቶ ኤልያስ ወደ አንተ ነው የምሻገረው። የሙያ አጋሩ ነህ፣ የረጅም ጊዜ እውቅ ያላችሁ ቀደም ብሎ ቀረቡት አስተያየታቸው እንደሰጡት የኪነ ጥበብ ባለሙያዎች ሁሉ አንተም በሙያ ውስጥ የበዛውን እድሜህን ያሳለፍክ ታማኝ ጠቀስ አድርጎታል። ታደሰ ትልቁ ስራ ተደርጎ የሚወሰደው ህዝብ ለህዝብ ስራ ውስጥ አብረኸው ሰርተሃል፣ ኃላፊነታችሁንም የስራ ድርሻችሁንም ታስተዋውቀናለህ። ለአንተስ ታደሰ ማን ነው? ቀደም ሲል መድረኩ ላይ የገዛ ገጠመኝህንም አካፍለሃል። በጣም የሚመስጥ አጋጣሚ አዲስ አበባ የሚገኙ ሁለት ቲያትር ቤቶች ውስጥ ብሔራዊ ቲያትርና ሀገር ፍቅር ሁለት የማይታወቁ ባለሙያዎች መካከል የነበረ ግንኙነትን አስታውሰናል። ወደ ኋላ እንመልሳለን። እስኪ ንገረን ታደሰ ማን ነው? በህዝብ ለህዝብ ውስጥ የነበራችሁን አጋጣሚ ዋና ዋና የምትላቸውን አጋራን።
በጣም አመሰግናለሁ አሉላ። ይሄ ዝግጅት በመቅረቡ በጣም ከፍተኛ ደስታ ነው የተሰማኝ። እንደውም ከመግባቴ በፊት ይሄ ዝግጅት መዘጋጀቱን ስሰማ እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደው በምኞት ነበር ያሳለፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮች ዛፉ ሳይቀር ዛፉ እንደው ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት፣ በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና ፕሮግራሞች ያዘጋጁላቸዋል። ለምሳሌ እንደነ ሳሚ ዴቪስ ጁኒየር፣ እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ሁሉንም እያከበሯቸው ነው ሄዱት። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንዲህ አይነት ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርጌ አመሰግናለሁ። ለምሳሌ አለም ፀሐይ፣ ባለባይ፣ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ና ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አጥተናቸዋል። ከባድ አስተዋጽኦ ያደረጉ ባለሙያዎች የሉም አሁን። በእርግጥ በዛ እናዝናለን፣ ግን የመጀመሩም ቢሆን በጣም ጥሩ ነው። ወደ ታደሰ ስመለስ ግን ታደሰ ወርቁን እንግዲህ እኔ እንዴት እንዳወቅኩት ብናገረው በጣም ደስ ይለኛል። ምክንያቱም የማይለወጥ ባህሪ ያለው ትሁት ሰው እንደሱ አይቼ ስለማላውቅ ከመጀመሪያው እኔ ሀገር ፍቅር ቲያትር እንደገባው አካባቢ ነው። ሀገር ፍቅር ነው የምሰራው፣ እሱ ብሔራዊ ቲያትር እና በጊዜው አሁን የማላስታውሰው ትልቅ ዝግጅት ያዘጋጅ ነበር እሱ እዛ ብሔራዊ ቲያትር እና እኔ ከሀገር ፍቅር ለዛ እንድሰራ ትፈለጋለህ እና ብሔራዊ ቲያትር ሄደህ ታደሰ ወርቁ የሚባል ሰው አለ እሱን አግኝተህ እንደ እንትን እንድትላሉኝ እሺ ብዬ ሄድኩኝ ወደ ብሔራዊ ቲያትር። እኔ ታደሰ ወርቁ እንግዲህ ከዛ በፊት በፍጹም አይቼውም አላውቅም፣ ምን አይነት ሰው እንደሆነም ምን እንደሚሰራም አላውቅም እና አሁን ሄድኩኝ። እዛ ሲሄድ በአጋጣሚ የማውቀው አንድ አንዋር ሻይነ የሚባል ሰው ነበር፣ እሱን አገኘሁት። እባክህ እንደዚህ አቶ ታደሰን ነው እንግዲህ ብዙ ሰው ኤክስፔክት የሚያደርጉን ምንድን ነው አዲስ ሰው ሲገናኝ ይመጣል ኤልያስ እባላለሁ ስለው እሱም ታደሰ እባላለሁ ይለኛል የሚል ነው አስተሳሰቤ። ግን
መደበኛ የትውውቅ ሂደት ነው የጠበቅከው?
እንደዛ ነው።
ምን ሆነ ግን?
እሱ መጣና ኤልያስ ናህልን ማንተ ራስ እንደምን ብሎ ልክ ክፍ ነው ያደረገኝ። ድሮ የሚያውቀው በጣም ዘመድ አይነት ደነገጥኩና፣ አዎ ታደሰን አባ ተያይዘን እና ሻይ ልጋብዝ ምናምን አለኝና የሻይ ቤት አላቸው እዛ ይዞኝ ሄደ። አሁን ትንንሽ ወሬ ካወራም በኋላ ስለ ስራው ገባ። ስራው እንደዚህ ነው። እኔ ግን በተመስጦ ነበር የማየው። ስለ ስራው የሚያወራውን ብዙም አላሰብኩበትም። ነው የእሱን ባህሪ ነበር፣ አወራሩን፣ ፈገግታውን፣ ፊቱ ላይ የሚነበረው የርኅራኄ የሰው አክብሮት፣ በቃ በአጠቃላይ ጥሩ ኢትዮጵያዊ ብለን የምናስበው ኢማጅን የምናደርገው ነገር በሙሉ እሱ ውስጥ አለ። በጣም እየተገረምኩኝ ያንን ስራ እንግዲህ ባጭሩ ያው ቀጠልን፣ ሰራን፣ ጨረስን። ኤብሪዴ ባገኘሁት በቃ አንድ አይነት ሰው ነው። ያቺ ባህሪ ናት እስካሁን እንደው እስካለሁበት እስከ ዛሬዋ ቀን ድረስ ባገኘሁ ታደሰን ሁሌ ጭራሽ የማይቀየር ትሁት የሆነ ሰው እንደሱ አይቻላል። በስራ ከዛ በኋላ በጣም ብዙ ትልልቅ ስራዎች፣ ለምሳሌ አስረኛው አብዮት በዓል የሚባል ነበር፣ ምናልባት ታውቀው እንደሆነ አላውቅም። በጣም በትልቅ ወጪ ወጥቶበት ወደ 120 ሙዚቀኞች የነበሩበት ስራ ነበር። እዛ ላይ ሁሉ እሱ ነበረ ዳንሱ የሚያዘጋጀው። እኔ ደግሞ በወቅቱ የባህል ክፍል በነገራችን ላይ እኔ የሀገር ቲያትር የባህል ሙዚቃ ክፍል ኃላፊ ነበርኩኝ። በህዝብ ለህዝብ ላይም ደግሞ የሙዚቃ ክፍሉ ኃላፊና በቅንብሩም ከሙላቱ አስታጥቄ ጋር ሆነ ሁለታችን ሙዚቃውን ያዘጋጀ ነው። አሁን እዛ አስረኛው ባህል ላይ ያንን በጣም ትልልቅ ሙዚቃዎች የሰራኋቸውን እሱ የሰራቸው ዳንሶች አሉ። እጅግ የሚያስገርሙ የሚያስደንቁ አይነት እንቅስቃሴዎች። መጨረሻ ላይ ግን በጣም በብዙ እጅግ በጣም እንደ ቤተሰብ ሆነን አብረን የሰራ ነው የህዝብ ለህዝብ ነው። ምክንያቱም እንዳልኩ እኔ ሙዚቃ ክፍሉ ኃላፊ በመሆኔ አብዛኛውን ነገር የሙዚቃውን ጉዳይ ከእንቅስቃሴው ከዳንሱ ጋር የግዴታ በቃ ኤቭሪዴይ መነጋገር አለብን ከእሱ ጋር በየቀኑ እና በየደቂቃው በየሰዓቱ መነጋገር አለብን እና በዛ የተነሳ የታደሰን እውቀት የታደሰን ችሎታ የታደሰን ከመጀመሪያው ያንን ሀሳብ አመንጭቶ እንዴት እንደዚህ እንደሚሆን ሲያብራራው በሚመስጥ ሁኔታ ነበር እና ይኸው አሁንም ህዝብ ዘንድ ቀርቦ ምን ያህል ተደናቂነት እንዳተረፈና ለትውልድ የሚተላለፍ ስራ መሰራቱን ሁሉም ሰው የሚመሰክረው ነው። የዛ ሁሉ ሬስፖንሲብል የሆነ ሰው እንግዲህ ዋናው ታደሰ ወርቁ ነው እና የታደሰን መቼም ባጭሩ እኔ ተነግሮ የሚያልቅ አይመስለኝም እና እጅግ የማከብረው የማመሰግነው ታላቅ ሰው ነው።
ትውስታህን ጭምር ነው ያስታወስከን የመጀመሪያ የተገናኛችሁበትን ጊዜ ህዝብ ለህዝብ የተሰራበትን መንገድ ወደ ኋላ ላይ ገፋ አድርገን እንነጋገራለን። የግል ስብህናውን ማንነቱን በየበኩላችሁ አንስታችኋል። አለም ፀሐይ ወደ አንቺ ልምጣ። እንዲህ ያለ የክብር ቀን ሲታሰብ የመጀመሪያው አይደለም። ሰዎች ሌሎች ስራዎቻቸውን ይልቁንም በህይወት እያሉ እንዲያወድሱ እንዲያከብሩ በጣይቱ ማዕከል የምታደርጓቸውን ስራዎች አስታውሳለሁ። በርካታ ጊዜ ዘግበናቸዋል። ታማኝም በግልም ከሌሎች የኪነ ጥበብ ባለሙያዎች ከኢትዮጵያ አየር ኃይል ባለሙያዎች ጋር በመሆን በተለያዩ ጊዜያት በዚህ በራዲዮ መጽሔት ባህሉ ላይ የሚሰራውን ስራ የልማድ ባህሉ እንዲደረጅ በሚል ብዙ ጊዜ ዘግበናል እናስታውሳለሁ። ነገር ግን ቀደም ብላችሁ ያነሳችሁትን አይነት ስብዕና ያለው ይህን ሁሉ ስራ ያለው ሰው ዘግይቷል ብለሻል አለም ፀሐይ። እንዲህ አይነት ነገሮችን መሸሹ ወጣ ማለቱን መታየቱን ሌላ ቀርቶ ለመገናኛ ብዙሀን ቅርብ መሆንን እንደማይመር ቀደም ሲልም ተጠቅሷል። ምናልባት ለመዘግየቱ ራሱ ታደሰ ማዋጥቶ ሊሆን ይችላል ምክንያት ይሆን ይሆን የታደሰ ራሱ ጠባይ?
አዎ፣ ከእንደዚህ አይነት የዚህ የሚዲያ ጥያቄ ወይም ደግሞ ከዚህ ከመገናኛ ብዙሀን እንዳልከው ለመጠየቅ አለመፍቀድም በአደባባይ ደግሞ ለእይታ መብቃትን አለመፍቀድም ልክ እንዳልከው አንዱ የታዴ ድክመት ነው። ድክመት ነው የምልበት ምክንያት አሁን ባለንበት እድሜና ሁኔታ ላይ በማይሰጥ ጊዜ እኔ በጣም ከትምህርት ቤት በወጣሁበት እድሜ ላይ ነው እንግዲህ ታዴን ቲያትር ቤት ብሔራዊ ቲያትር የማውቀው። አብሮኝ መድረክ ላይ በትወና ስራ ሰርች አይቻለሁ። ሲያዘጋጅ ፍልሚያ ላይ እንደውም እኔ ነበርኩ መጀመሪያ የምጫወተው። በኋላ ላይ ንዬ የሚስወጣ ተሰጥቶ ነው። እነዛን በአዘጋጅነቱም በውዝዋዜ እድሜው ላይ ነው ያልደረስኩት። ሲወዛወዝ አላየሁትም። ሲያሰለጥን የደረስኩት እና እነዚህ የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ታዴ ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦች ሁሉ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፈን ግዴታ አይለበትም። አሁን ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ ባልባሳት ተቁሳቁስ ወግቃ ላይ ስራውን የሚሰራው እሱ ነው። ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። የመድረክ ሲነሪ ምን እንደሚፈልግ ይናገር ይሆናል እንጂ አዘጋጁ ሊሰራም አይገባም። ይሄ ደግሞ ህዝብ ለህዝብ ላይ አይደለም የተጀመረው። እኛ ደማችንን ስንሰራ ደማችን ውስጥ እዛ ልጠቅሰውም እንደሞከርኩት ከሁሉም ቲያትር ቤት ተመርጠው የመጡ ከመቶ በላይ ናቸው ባለሳሳት 115 አርቲስቶች ናቸው የተሳተፉት። ተዋንያንም ተወዛዋዦችም ነበሩበት። እነዛ ተዋንያንና ተወዛዋዦች በወቅቱ የነበረውን የኢትዮጵያን ጦርነትም ኢትዮጵያንም እንቅስቃሴ በሚመለከት ይሰራ ስለነበር በቀን እስከ 15 ሰዓት መስራቱ ብቻ ሳይሆን ተወዛዋዡና ተዋንያኑ መድረክ ላይ የሰራዊቱን ባህሪ እንዲያመጡ ስለሚያስገድዳቸው ክንዳቸውና እግራቸው እየደማ መድረኩ በደም እየታጠበ ነበር ተዋንያኑ የሚሰራው። በፍጹም ማረሳው ትዝታዬ ነው በደማችን ላይ ያንን ነገር በሚሰራበት ሰዓት። በተመሳሳይ የመድረኩን ሲነሪ በፋብሪካው ስራ ላይ በርሻው ስራ ላይ በሌሎቹ ላይ የነበሩትን አዞ ብቻ ሳይሆን ከመድረክ ገጽታ ሰራተኞቹ ጋር አምሽቶ ፏየ ላይ ቁጭ ብሎ ነው የሚሰራው። ይሄ ነው ልዩ የሚያደርገው እሱን። እንደ ሌሎቹ ይሄን ስሩልኝ ወይም ይሄንን ልጥፍ አቅርቡልኝ ብሎ አይተውም ማለት ነው። ለህዝብ ለህዝብንም እንደተባለው ከከተማ ውጭ ወጥቶ ምንድን ነው ወግቃው፣ ምንድን ነው አልባሳቱ፣ ምንድን ነው የገጽታው የሀገሪቷ ገጽታ በሚል ሰርቶ አሳይቶ አስለቅሞ አምጥቶ ነው የሰራው። ከዛ በተረፈ ያልተለመደ አዲስ ባህል የጀመረው ታዲያ ምንድን ነው? ቲያትር በቲያትርነቱ ነው በብሔራዊ ቲያትር ቤትም ሆነ በሌሎች ቲያትር ቤቶች ሲሰራ የኖረው። እሱ ለመጀመሪያ ጊዜ ባንታታው በከተማ ላይ ተወዛዋዦች በሙዚቃ እንዲደንሱ አረገ እና ይሄ የትሪው ዳንስ ተብሎ ሲነቅም የሚነሳው የሚነገርለት ስራ በቲያትር ውስጥ ተወዛዋዦችን በመክተት ሙዚቃና ዳንስን አሰባጥሮ በመስራት የመጀመሪያውን ቦታ የሚያስይዘው እሱ ነው። አልተለመደም፣ ያልተለመደ ነገር ነበር። አርቲስቱ የሚይዛቸውን ቁሳቁሶች ለምሳሌ ሰፌድ ይዘው መስራት ለቲያትር ቤቱ አዲስ አልነበረም። የታዴን ግን አዲስ የሚያደርገው ሰፌዱን ሙዚቃ ውስጥ እንዲታሰር ያደርግ ነበር። አሁን ኤልያስ ልክ እንደሚነግርህ ቁጭ ብሎ አስሬ ከሙዚቀኛው ጋር የሚሰራው ደማችንም ላይ ከናማኒ ጋር ከጋሽ ተፈራ ቡነወልድ ከነሙላቱ ጋር የሚሰራው እያንዳንዱ አርቲስት የሚሰራት ወይም የሚይዛት እቃ በሙዚቃ ውስጥ መታሰር ነበረበት እና ያንን የተለየ ለሚይዟቸውም እቃዎችና ለአልባሳቶቻቸውም ሙዚቃን የመፍጠር አሁን የሶማሊኛ ዳንስ ላይ በቀሚሳቸው የሚደብቋቸውን አርቲስቶች በሙዚቃ የማሰር ባህሪ ማለት ነው። አልባሳቱንም ቁሳቁሱንም እዛ ውስጥ ይከታል እንጂ የተወዛዋዦቹን የግር ጨዋታ ብቻ አይደለም። ሌላው እኔ ስገባ የነበረው የውዝዋዜ ባህሪ በቁጥር ነበር የሚሰሩት ተወዛዋዦች። 1-2-3-4 እየተባለ ውዝዋዜ በዛ መልክ ነበር የሚሰራው። ታዲያን ሲቀይር እያንዳንዷ የውዝዋዜ እግርና እጅ በሙዚቃዋ ነው እንጂ የምትቀየረው በቁጥር አይደለም የሚገቡት እና አክብዶባቸዋል። አዲስ ስራ ነው የጀመረባቸው። ግን እነዛን ደግሞ እንዲወጡ የማድረግ አድካሚ ቢሆን አርቲስቶቹ ካረኩት በኋላ ደግሞ የሚረኩት እርካታ ልክ አሁን ሲመሰክሩ እንደምንሰማው ማለት ነው። በፍጹም እስካሁን ከተሰሩት ጋር ወጣ ይላል። የጦርነቱን ካነሳህ እኔ እሱን ደግሞ በሚመለከት በሀገራችን በነበረው የአብዮት እንቅስቃሴ ውስጥ የሀገር መሪዎች ጋር የሚቀርቡ ስራዎችን ታዲያ እንዲሰራ ይመረጥ ነበር። ግን አንድም ቀን በር ላይ ቆሞ መሪዎቹን ተቀብሎ እንደሰራው እንዳዘጋጁ ሳይጨበጥ ስለሚኖር ምን ችግረኝ እኔ ዋናው ስራው ነው ብሎ ከመድረክ ጀርባ ስለሚቆይ ያ ጥሩነቱ ደግሞ አሁን ዛሬ ጥሩ ነው እንበለው እንጂ ክሬዲቱን ወይም ደግሞ የስራውን ድርሻ እስከ መነጠቅ ያደረሰውም ይሄ ባህሪው ይመስለኛል። እና ያው አይናገርም ምንም አይልም ከሚል ነው ይሄ ሁሉ ድፍረት የፈሰሰው አገሩ ላይ ሁሉ ስራውን ተወስዶበት እሱም ስም ሳይኖረው የቀረው ወይም የተዘረፈው በፈቃደኝነትም እሱ ባረጋቸው ድክመቶች ናቸው ለማለት ፈልጌ።
መልካም። ለስራ የሚሰጠውን ክብር ራሱን ችለን ወደ ኋላ ገፋ አድርገን እንድንመለከት ፈልጋለሁ። በትልቁም ለሌሎች በሚሆን መልኩ ታያላችሁ። ወደ ቀድሞ የሙያ ቤታችሁ አለም ፀሐይ የብሔራዊ ቲያትር አስገብኝ ልልሽ ነበረ። ቀድመሽ አስገብተሽናል። ዓለም ፀሐይና ታማኝ ቤታችሁ ነውና ታማኝ በመድረኩ በዚህ የክብር ቀን ከ30 አመታት በፊት የሰራችሁ የሙዚቃ ቪዲዮ በሌለበት ከኢትዮጵያ ቴሌቪዥን ጋር የሚሰሩ በሙዚቃ ቪዲዮ መልክ የተሰሩ የሙዚቃ ስራዎችን በዛን አይነት ስራ ውስጥም ተመልክተናል። በቀደመ ዝግጅታችን ለቅምሻ ያሰማ ነው አራት የትዝታ ድምጻውያን እጅግ በተለየ ግሩም ቅንብር እንዴት እንደሚጫወቱ አሳይተህን ነበር። እስኪ ብሔራዊ ቲያትር ውስጥ ችሎታውን አጉልተው የሚያሳዩ መታወቅ ያለባቸው ምትላቸውን እናንሳና የግል ገጠመኝህንም አጋርተሃል ለመድረኩ ታዳሚዎች። ለየት የሚል አጋጣሚ ነው፣ እሱንም ታካፍለናለህ። ምናልባትም በስራ ላይ ያለውን የስብዕና የማንነቱን የሚያመላክት ይመስለኛል። በቅድሚያ ግን ስራዎቹን ታማኝ
አመሰግናለሁ። አሉላ፣ አሁን ስለ ታደሰ እኔ ታደሰ ብዬው አላውቅም፣ ታዴ ነው አብዛኛው ሰው ታዴ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው። እና የዛኑ ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩህሩህ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው ነው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲስፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምህረት የለው። የስራ ክቡርነት በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድን ነው?
ከዚህ ጋር አያይዤ አለ ታማኝ፣ አያይዞ ሊያነሳ የፈለገው ምን ይሆን? ሌላም አነጋጋሪ ርዕሰ ጉዳይ ተነስቷል። ልዩ የሚል የአድናቆት መጠሪያ የተሸለሙ ከጊዜያቸው የቀደሙ ሥራዎች የሠራ ሰው እነኝህን ሥራዎች የሠራሁት እኔ ነኝ በማይልበት ባለቤት የሚሆኑ ይመጣሉ ይሉናል። አራቱ ከያንያን በድንቅ ሥራዎቹና በተወዳጅ ምግባሩ ስለሚያወድሱትና የክብር ቀን የሰየሙለት የሙያ አጋራቸው መራሄ ጥበብ ታደሰ ወርቁ ሲናገሩ ለብዙዎች ትምህርት የሚሆን ቁም ነገር ያዘለ ወጋቸውን ታዲያ በቀጠሮ ልናሳድር ነው። ፍቃደኛ ከሆኑም በውይይቱ ስማቸው የተጠራ ሌሎችንም ጋብዘን እናወያያለን። ለአሁኑ ግን የኪነ ጥበብ ባለሙያ እንግዶቼን ዓለም ፀሐይ ወዳጆን፣ ታማኝ በየነን፣ አለማየሁ ገብረሕይወትንና ኤልያስ አረጋን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ጨረቃ የታዳጊዋ ድምጻዊት ሃና ግርማ አዲስ ዜማ ነው። ሃና ግርማ እናመሰግናለን። አድማጮች አሁን ለዛሬ እሁድ ታህሳስ 5 የራዲዮ መጽሔት ፕሮግራማችን የተመደበው ክፍለ ጊዜ በመገባደዱ ቀደም ብለን በመግቢያችን ያስተዋወቅነውን ጨምሮ ለምሽቱ ያዝናቸውን ቀሪ ዝግጅቶች ለሌላ ጊዜ ለማስተላለፍ ተገደናል። በቀሩን ጥቂት ደቂቃዎች ታዲያ ቃል በገባነው መሰረት ከደረሱን በርካታ ኢሜይል መልእክቶቻችሁ ጥቂቱን መልሰን እናሰማችሁ። ግጭቶችንና ብጥብጥን የሚመለከት ዜና እንዴት እንደሚዘገብ ሁለት የጋዜጠኝነት ሙያ መምህራን ከአዲስ አበባና ካላችሁበት ከአሜሪካ ባልደረባህን ትዝታበላቸውን ጨምረህ በጋዜጠኞች የጠረጴዛ ዙሪያ ውይይታችሁ ያሰናዳኸው ዝግጅት በጣም ግሩም ነው ያሉን የአይን ዓለም ቃሲም የተባሉ አድማጫችን ናቸው ከአዲስ አበባ። እውነት ለራሱ ሲባል አይዘገብም ሲሉ ጋዜጠኛ እንዴት ባለ ኃላፊነት መዘገብ እንዳለበት አንደኛው ተወያይህ ዶክተር ተሻገር ስለ ሙያ ግዴታና ኃላፊነት የተናገሩት ከውስጤ ቀርቷል። ህዝብን ለክፉ ፈተና የሚዳርግ ኃላፊነት የጎደለው ከንቱ ሥራ የሚሰሩ አጥፊዎች ላሏቸው ብቻ ሳይሆን ይቀጥላሉ የአይን ዓለም። እነርሱ መማር ስለመቻላቸው እርግጠኛ አይደለሁም። ሳያውቁ ለሚያጠፉት ግን የሙያውን ክህሎትና የሚጠይቀውን ኃላፊነት ያዘለ ስነ ምግባር በቅጡ እንዲረዱ እድል የሚሰጥ ነውና እባካችሁ ቀጥሉበት። ሌሎችንም ሚዲያዎች ታስተምራላችሁ። በሌላ ፕሮግራምህ ከዚያ መልካም ሰው አቶ አንዷለም አራጌ ጋር ያደረግከውን የቪዲዮ ምልልስ በእጅጉ ወድጄዋለሁ። ሁለተኛውን ክፍል ቃለ ምልልሳችሁን ግን ለመስማት በጉጉት እየጠበቅኩ ነው ሲሉ አስተያየታቸውን ቋጭተዋል። አድማጫችን የአይን ዓለም ቃሲም እናመሰግናለን። ካሳሁን ይበልጣል የተባሉ ቋሚ አድማጫችን ከዋሽንግተን ዲሲ አካባቢ አብይ ሲሉ የጠቅላይ ሚኒስትር አብይን የሰላም ኖቤል ሽልማት ተንተርሶ በዚህ ሳምንት አጋማሽ የጻፉት ግጥም ደርሶናል። እናመሰግናለን። ለየት ያለው የስኬት ታሪካቸው ከፍ ያለ እውቅና ካጎናጸፋቸውና እዚህ ዋሽንግተን ዲሲ ውስጥ ዝናው የገነነ ከመጣው የፈጣን ምግብ ባለቤት የሆኑ ሶስት የቤተሰብ አባላት ጋር ያደረግነውን ቃለ ምልልስ ሌሎችን የሚያነቃቃን በሚል የጻፉልን ደግሞ ሙሉጌታ አብርሃ የተባሉ አድማጫችን ናቸው። የደረሰበትንም ተከታትላችሁ አሰሙን ብለዋል። እሳቸውንም እናመሰግናለን። አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደ ቀደሙት አድማጮቻችን ሁሉ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እያስታወስኩ ዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን ለደህናደሩ ስንብት ከማጠቃለያው ዜና ንባብ በኋላ መለሳለሁ።
የማጠቃለያ ዜና ላሰማችሁ። መረጃዎችን በቀጥታ ለማግኘት ወደሚያስችላት የገለጸችውን የመጀመሪያ ሳተላይቷን ኢትዮጵያ የፊታችን አርብ ማለዳ ወደ ጠፈር ልታመጥቅ ነው። የሊቢያ ምስራቃዊ ክፍል መሪ ናቸው በሚባሉት ጀነራል ከሊፋ ሀፍታር የሚመሩት ብሔራዊ ጦር ነን የሚሉት ኃይሎች በዋና ከተማይቱ ትሪፖሊ ላይ የጀመሩትን የመጨረሻ ጥቃት ያሉትን ውጊያ ትናንትናና ዛሬም አጠናክረው ውለዋል። ከሁለቱም ወገኖች ግን እስካሁን የረባ ድል ያስመዘገበ እንደሌለ የጦር ተንታኞች እየተናገሩ ናቸው። በስደት ጉዳዮች ላይ የሚነጋገር የመጀመሪያው ዓለም አቀፍ ጉባኤ ነገ ጄኔቫ ላይ ይከፈታል። ኢትዮጵያ በምክትል ጠቅላይ ሚኒስትሯ ደመቀ መኮንን ትወከላለች። የማጠቃለያው ጊዜ አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ